ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ነሐሴ 13 2016 ዓ.ም ዝግጅታችን ጀመረ። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህዝባዊ ወያነ ሓርነት ትግራይ ወይም ህወሓት አመራር አቶ ጌታቸው ረዳን ከፓርቲው አባልነትና ከፓርቲው ምክትል ሊቀመንበርነት ማገዱን አስታውቋል። በምትካቸው የጉባኤው ቃል አቀባይ የነበሩትን አቶ አማኑኤል አሰፋ የፓርቲው ምክትል ሊቀመንበር ሆነው ተመርጠዋል። በፓርቲው ምክትል ሊቀመንበር አቶ ጌታቸው ረዳ የሚመራው ሌላው የህወሓት ቡድን በበኩሉ በነ ዶክተር ደብረጽዮን ቡድን የተደረገው ጉባኤ ህገወጥ ነው ሲል ውሳኔውን እንደማይቀበል አስታውቋል። የዚህም ዜና ዝርዝር በአብይ ርዕሳችን እንመለስበታለን። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። ለዜናው ደረጀ ደስታ እዚህ አጠገቤ ይገኛል። የፕሮግራም ዋና አዘጋጅ ቆንጂት ታየናት። ዝግጅቶቻችንን እንደዚህ በሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብራችሁን እንድትቆዩ እጋብዛለሁ። አሁን በቅድሚያ ለዋና ዋና የዓለም ዜናው ወደ ደረጀ።
በድጋሚ እንደምናመሻችሁ አድማጮች፣ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። በአቶ ደብረጽዮን የሚመራው የህወሓት ጉባኤ አቶ ጌታቸው ረዳን ከፓርቲ አባልነትና ከምክትል ሊቀመንበርነት ማንሳቱን ሲገልጽ፣ በፓርቲው ምክትል ሊቀመንበር አቶ ጌታቸው ረዳ የሚመራው ሌላው የህወሓት ቡድን ደግሞ በነ ዶክተር ደብረጽዮን ቡድን የተደረገው ጉባኤ ህገወጥ ነው፣ ውሳኔዎቹም ተቀባይነት የላቸውም ብሏል። በሁለት ቡድኖች ተከፍሎ እየተወዛገበ ከሚገኘው የህዝባዊ ወያነ ሓርነት ትግራይ ህወሓት አመራር ውስጥ ላለፉት 7 ቀናት በመቀለ የሰማዕታት ሐውልት አዳራሽ ሲያካሄድ የቆየውን ጉባኤ ዛሬ ሰኞ ያጠናቀቀው በዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን አቶ ጌታቸው ረዳን ከፓርቲው አባልነት ማገዱን፣ ከፓርቲው ምክትል ሊቀመንበርነት ማንሳቱንም አስታውቋል። በሌላ በኩል በፓርቲው ምክትል ሊቀመንበር አቶ ጌታቸው ረዳ የሚመራው ሌላው የህወሓት ቡድን ህወሓትን ማዳን በሚል የጠራውን ስብሰባ ትላንት እሁድ በመቀለ ከተማ በማካሄድ ማምሻውን ባወጣው ባለ 10 ነጥቦች መግለጫ በነ ዶክተር ደብረጽዮን ቡድን የተደረገው ጉባኤ ህገወጥ ነው፣ ውሳኔዎቹም ተቀባይነት የላቸውም ብሏል። አድማጮች፣ የዚህ ዝርዝር በአብይ ርዕስ ይቀርባል። የኬንያ መንግስት በቅርቡ በተቀሰቀሰው ተቃውሞና ሁከት ሳቢያ አስቀርቷቸው ከነበሩት የግብር ወይም ታክስ ህጎች ውስጥ አንዳንዶቹን መልሶ ተግባራዊ በማድረግ 1.2 ቢሊዮን ዶላር ገቢ ለመሰብሰብ ማቀዱን የገንዘብ ሚኒስትሩ አስታወቁ። የገንዘብ ሚኒስትሩ ጆን ምባዲ ትላንት እሁድ ሲቲዝን ቲቪ ለተባለ አንድ የግል ቴሌቪዥን ጣቢያ እንደተናገሩት መንግስት ወደ 150 ቢሊዮን ሽልንግ ወይም 1.2 ቢሊዮን ዶላር ለመሰብሰብ እንዲችል ወደ 49 የሚጠጉ የታክስ እርምጃዎችን ተግባራዊ ለማድረግ እያሰበ ነው ብለዋል። ፕሬዚደንት ዊሊያም ሩቶ ባለፈው ሰኔ በናይሮቢ ደም አፋሳሽ በነበረው ሁከት መንግስታቸው አወዛጋቢውን የታክስ ህግ ማስቀረቱን በተናገሩበት ወቅት መንግስት የበጀት እጥረት እንደሚገጥመው አስጠንቅቀው ነበር። ሩቶ ወደ 2.7 ቢሊዮን ዶላር የሚጠጋ ገንዘብ ከግብር ለመሰብሰብ ያቀዱበትን እንደ አውሮፓ አቆጣጠር የ2024 ፋይናንስ ህጋቸውን ከሰረዙ በኋላ ክፍተቱን ለመድፈን የመንግስት ወጪ እንደሚቀንስና የብድር መጠን እንደሚጨምር አስታውቀዋል። በግብር ማሻሻያው ህግ ውስጥ የተካተቱት አዳዲስ እርምጃዎች በመስከረም መጨረሻ ላይ ተግባራዊ ይሆናሉ ተብሎ እንደሚጠበቅ ኤኤፍፒ ዘግበዋል። ዛሬ ማምሻውን የሚከፈተውና ለ4 ቀናት በተከታታይ የሚደረገው የዲሞክራቲክ ፓርቲ ብሔራዊ ጉባኤ በሺካጎ ከተማ ይካሄዳል። ብሔራዊ ጉባኤ ላይ ለመገኘት ከየክፍለ ግዛቱ የተውጣጡ በሺዎች የሚቆጠሩ የፓርቲው ተወካዮች በሺካጎ ከተማ ተገኝተዋል። ለ4 ቀናት የሚቆየው ብሔራዊ ጉባኤ የፓርቲው ፕሬዝደንታዊ እጩ ካማላ ሃሪስ እና እጩ ምክትል ፕሬዝደንት ቲም ዋልዝ፣ የቀድሞው ፕሬዝደንቶች ባራክ ኦባማና ቢል ክሊንተን እንዲሁም ታዋቂ የፓርቲ አባላት የሚያደርጉትን ንግግር ያደምጣል። ፕሬዚደንት ጆ ባይደን ዛሬ ምሽት 4000 ለሚሆኑ የፓርቲ ወኪሎችን በቴሌቪዥን ለሚከታተሏቸው አሜሪካውያን በሚያደርጉት ንግግርም ካማላ ሃሪስ እሳቸው ለምን መተካት እንዳለባቸውና ለምን 47ኛው የአሜሪካ ፕሬዚዳንት መሆን እንዳለባቸው ያስረዳሉ ተብሏል። አድማጮች የዚህ ዝርዝር በምሽቱ የዜና መጽሔት ይቀርባል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የተባበሩት መንግስታት ተቀባይነት የሌለው ያለው ጥቃት መጠን በሰብአዊ ሰራተኞች ላይ የተለመደ የሆነ መጥቷል ሲል ዛሬ ሰኞ ባወጣው መግለጫ ድርጊቱን አውግዟል። በዓለም ዙሪያ ጥቃት ከደረሰባቸው የረድኤት ድርጅት ሰራተኞች ውስጥ 280ዎቹ እንደ አውሮፓ አቆጣጠር በ2023 የተገደሉ ናቸው ብሏል። በጋዛ ያለው የእስራኤል ሐማስ ጦርነት በዚህ ዓመት ከፍተኛ ቁጥር ያላቸውን ሰራተኞች ሞት ሊያባብስ እንደሚችልም የመንግስታቱ ድርጅት አስጠንቅቋል። ባለፈው ዓመት 280 ርዳታ ሰራተኞች በ33 አገራት የተገደሉበት እንደ አውሮፓ አቆጣጠር 2023 በዓለም አቀፍ ደረጃ የሰብአዊ ማህበረሰብን ሞት በማስመዝገብ እጅግ አስከፊው ዓመት ነው ሲል መግለጫው አመልክቷል። በእርስ በርስ ግጭት በተመሰቃቀለችው ደቡብ ሱዳን 23 ሰዎች ሲሞቱ እንደ አውሮፓ አቆጣጠር ከ2023 ጀምሮ በሁለት ተቀናቃኝ ጄኔራሎች መካከል በሚካሄደው ጦርነት ውስጥ ባለችው ሱዳን 25 ሰዎች ህይወታቸውን አጥተዋል ብሏል። በሟቾች ቁጥር እስከ 10ኛ ደረጃ በተሰጣቸው አገሮች በእስራኤልና ሶሪያ ያንዳንዳቸው 7 ሰዎች ሲሞቱባቸው ኢትዮጵያና ዩክሬን ያንዳንዳቸው 6 ሰዎች ተገድለውባቸዋል። በሶማሊያ 5 በማንያማር እና በዲሞክራቲክ ሪፐብሊክ ኮንጎ 4 ሰዎች መሞታቸውንም ዘገባው አመልክቷል። በሁሉም ግጭቶች አብዛኞቹ ሟቾች ከአገር ውስጥ የተቀጠሩ የረድኤት ሰራተኞች መሆናቸውንም ዘገባው ጠቅሷል። የዩክሬን ፕሬዝደንት ቮሎዲሚር ዜሌንስኪ ዩክሬን ወደ ሩሲያ ኩርስክ ክልል ዘልቃ በመግባት ለሁለት ሳምንታት በሚጠጋ ጊዜ ባካሄደችው ጥቃት ግቧን እያሳካች መሆኑን አስታወቁ። ተጨማሪ የሩሲያ ጥቃቶችና ወታደራዊ እንቅስቃሴዎችን ለመከላከል ነጻ የመከላከያ ቀጠና እየፈጠረች መሆኑንም ዜሌንስኪ ተናግረዋል። ኪቭ ወታደሮቿን የሩሲያን ድንበር ተሻግረው እንዲገቡ ያደረገችው እንደ አውሮፓ አቆጣጠር ነሐሴ 6 በሰነዘረችው ድንገተኛ ጥቃት ነው። ጥቃቱ ሞስኮ ወደፊት በማንኛውም የሰላም ድርድር ላይ ፍትሐዊ በሆነ መንገድ እንድትደራደር ጫና ለማድረግ ነው የታለመ ነው። የሰላም ድርድሩ ስለመደረጉ ግን እስካሁን የተገለጸ ነገር የለም። የዩክሬን ወታደሮች በምስራቅ የአገሪቱ አካባቢዎች በሚገኘው ግንባር የሩሲያን ጦር ለመቋቋም እየታገሉ ቢሆንም ከኩርስክ ክልል ባካሄደችው ጥቃት በመቶዎች የሚቆጠሩ የሩሲያ ወታደሮች መያዟን ግን ዩክሬን አስታውቃለች። በምስራቃዊ ዩክሬን በተለይም በዶኔትስክ ግዛት የሩሲያ ወታደሮች የፓክሮቭስክ ከተማን ለመያዝ በፍጥነት እየገሰገሱ ነው። ከወራት ሙከራ በኋላ አሁን ከከተማይቱ ደጃፍ 10 ኪሎ ሜትር ርቀቶች ላይ እንደሚገኙም ተነግሯል። የዩክሬን ባለስልጣን ነዋሪዎች በተለይም ልጆች ያሏቸው ቤተሰቦች ለደህንነታቸው ሲሉ በአስቸኳይ ፓክሮቭስክን በአቅራቢያው የሚገኙ ከተሞችን በመልቀቅ እንዲወጡ አሳስበዋል። ፓክሮቭስክ በዶኔትስክ ክልል ውስጥ የዩክሬን ቁልፍ የመከላከያ ምሽግና የሎጂስቲክ ማዕከል ናት። ይህንን ስፍራ መልቀቅ የዩክሬንን የመከላከል አቅም በእጅጉ እንደሚጎዳ ተመልክተዋል። በመጨረሻም የብሪታንያ እስር ቤቶች በውከት ተሳታፊዎች ተጠለቅልቀዋል። ብሪታንያ በዚህ ወር በነበረው ከፍተኛ ሁከት በወንጀል ተጠርጥረው በፖሊስ የተያዙ በመቶዎች የሚቆጠሩ እስረኞች በቁጥጥር ስር ከዋሉ በኋላ ሌላ ማቆያ ስፍራ እስኪዘጋጅ ድረስ በተጨናነቁ ፖሊስ ጣቢያዎች እንደምታቆያቸው አስታወቀች። የብሪታንያው ጠቅላይ ሚኒስትር ኪር ስታርመር መንግስት ዛሬ ሰኞ ባወጣው መግለጫ እስካሁን ከ1100 በላይ ሰዎች በቁጥጥር ስር መዋላቸውን አስታውቋል። በቅርቡ ስደተኞችና ሙስሊሞች ላይ ባነጣጠረው የዘረኝነት ጥቃት የተነሳውን ሁከት ተከትሎ የሚያዙ ሰዎች የእስር ቤቶች መጨናነቅ ቀውስ መፍጠራቸውን ተገልጿል። ባለፈው ወር ገና ስልጣን የተረከቡት ጠቅላይ ሚኒስትር ስታርመር የተጨናነቁ እስር ቤቶችን ከወዲሁ ከገጠማቸው ቀውስ ጋር አብረው መውረሳቸውን ከአስቸጋሪ አጣብቂኝ ውስጥ ከቷቸዋል። ብሪታንያ በምዕራብ አውሮፓ ከፍተኛ የእስረኞች ቁጥር ያላት ሲሆን ይህም በከፍተኛ ሁኔታ እየጨመረ መጥቷል። በተለይ የኮቪድ ወረርሽኝ ከተከሰተ በኋላ የተፈጠረው የፍርድ ቤቶችና ችሎቶች መዘግየት አንዱ ምክንያት ሆኗል። ከባባድ ወንጀል ለፈጸሙት ፍርደኞች የሚሰጠው የረጃጅም ጊዜ ስራ ዘመን መብዛትም የስረኞች ቁጥር በከፍተኛ ሁኔታ እንዲጨምር አስተዋጽኦ አድርጓል። በብሪታንያ ከባድ ወንጀለኞች ቢያንስ 65 በመቶ የሚሆነውን የስር ጊዜያቸውን በወህኒ ቤት እንዲያሳልፉ ይጠበቃል። ይሁን እንጂ ባለፈው ወር ስታርመር ይፋ ባደረጉት እቅድ መሰረት አብዛኞቹ ስረኞች 40 ከመቶ የስር ጊዜያቸውን ካሳለፉ በኋላ ከስር ሊለቀቁ እንደሚችሉ ተነግሯል። አድማጮች፣ ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የሰኞ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ነሐሴ 13 2016 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት።
በአጠቃላይ ቫይረስ ሲቀያየር ሙቴት ሲያደርግ ብዙ አይነት አዳዲስ ጸባዮችን ያመጣል። እጅግ በጣም ገዳይ የነበረ ቫይረስ ገዳይነቱ ሊቀንስ ይችላል። በጣም ተላላፊ የነበረ ቫይረስ የመተላለፍ አቅሙ ሊቀንስ ይችላል። ወይንም በተቃራኒው በጣም ገዳይ ሊሆን ይችላል ወይም ከሰው ሰው የመተላለፍ ችሎታው ሊጨምር ይችላል። እንግዲህ በኢንፍሉዌንዛም ኮቪድም በተለያየ ነገርም ሲናዩ ቫይረሱ በተከታታይ ይለወጣል።
በፍጥነት እየተዛመተ የሚገኘውና ለማቀፍ የጤና ስጋት የፈጠረው ኤምፖክስ ምንድነው በሚለው ዙሪያ ሙያዊ ትንታኔ የሚሰጡንን ዶክተር ነጋ አሊን ነው የሰማችሁት። በሁለተኛው አጋማሽ ተመልሰው ይመጣሉ። ከአቀናባሪ ኤልያስ አስማረ ጋር እያስተናገድኳችሁ ያለሁት ስመኝሽ የቆየ ነኝ። የዌብና የማህበራዊ ገጾቻችን ፕሮዲውሰር አበባየው ገበያውም አብራናለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። በድጋሚ ለማስታወስ ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ መከታተል ትችላላችሁ። አሁን በቅድሚያ ወደ ቀዳሚው የአብይ ርዕስ ዘገባ እንለፍ። በሁለት ቡድኖች ተከፍሎ እየተወዛገበ የሚገኘው የህዝባዊ ወያነ ሓርነት ትግራይ ወይም ህወሓት አመራር ውስጥ ላለፉት 7 ቀናት በመቀሌ የሰማዕታት ሐውልት አዳራሽ ሲካሄድ የቆየውን ጉባኤ ዛሬ ያጠናቀቀው በዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን አቶ ጌታቸው ረዳን ከፓርቲው አባልነት ማገዱን እንዲሁም ከፓርቲው ምክትል ሊቀመንበርነት ማንሳቱን አስታውቋል። በጉባኤው ያልተሳተፉ ሌሎች አመራሮችንም ከፓርቲ አባልነት ማገዱን ጠቁሟል። ጉባኤው ዶክተር ደብረጽዮን ገብረ ሚካኤልን የህወሓት ሊቀመንበር አድርጎ መርጧል። የጉባኤው ቃል አቀባይ የነበሩት አቶ አማኑኤል አሰፋ ደግሞ አቶ ጌታቸው ረዳን በመተካት የፓርቲው ምክትል ሊቀመንበር ሆነው ተመርጠዋል። የጉባኤው ዝግጅት የፓርቲውን ደንብና አሰራር የጣሰ ነው ሲሉ መካሄዱን ሲቃወሙ የቆዩት አቶ ጌታቸው ተቃዋሚ የተባሉ አመራሮችን ለማስወገድ ያለመ እንደሆነም ሲገልጹ ቆይተዋል። የብሔራዊ ምርጫ ቦርድም ህጋዊ ሂደቱን አላሟላም በሚል ለጉባኤው ቅና እንደማይሰጠውና ውሳኔዎቹም ተቀባይነት እንደማይኖራቸው ቀደም ሲል አስታውቆ ነበር። በሌላ በኩል በፓርቲው ምክትል ሊቀመንበር አቶ ጌታቸው ረዳ የሚመራው ሌላው የህወሓት ቡድን ህወሓትን ማዳን በሚል በጠራው ስብሰባ ትላንት እሁድ በመቀሌ ከተማ በማካሄድ ማምሻውን ባወጣው ባለ 10 ነጥቦች መግለጫ በነ ዶክተር ደብረጽዮን ቡድን የተደረገው ጉባኤ ህገወጥ ነው፣ ውሳኔዎቹም ተቀባይነት የላቸውም ብሏል። አቶ ጌታቸው ረዳ በመድረኩ ላይ ባሰሙት ንግግር ህገወጥ ባሉት ጉባኤ ተደናግረው የተሳተፉ ያሏቸው የህወሓት አባላት ወደ ቀልባቸው በመመለስ ከህዝባቸው ጎን እንዲሰለፉ ሲሉ ጥሪ አቅርበዋል። የፓርቲውን አመራሮችና ህገወጥ ባሉት ጉባኤ ተደናግሮ የተሳተፉ ያሏቸውን የህወሓት ካድሬዎች ጭምር በማሳተፍ ፓርቲያቸውን ለማዳን እንደሚሰሩም ገልጸዋል። ሙልጌታ ጽባ ተጨማሪ ዘገባ አለው።
ከህዝባዊ ወያነ ሓርነት ትግራይ ህወሓት ምዝገባና ህጋዊ ሰውነት እንዲሁም የድርጅታዊ ጉባኤ ዝግጅት ጋራ በተያያዘ ለሁለት ተከፍለው እየተወዛገቡ ካሉት የፓርቲው አመራር ቡድኖች ውስጥ ካለፈው ሳምንት ማክሰኞ ጀምሮ በመቀለ የሰማዕታት ሐውልት አዳራሽ ሲያካሂድ የሰነበተው ጉባኤ ዛሬ ሰኞ ያጠናቀቀው በሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን የፓርቲው ምክትል ሊቀመንበር የሆኑትን አቶ ጌታቸው ረዳ ከኃላፊነት ማንሳቱን አስታውቋል። አስታውቋል። ጉባኤው ዶክተር ደብረጽዮን ገብረ ሚካኤልን በድጋሚ የህወሓት ሊቀመንበር አድርጎ መርጧል። የጉባኤው ቃል አቀባይ የነበሩት አቶ አማኑኤል አሰፋ ደግሞ አቶ ጌታቸው ረዳን በመተካት የፓርቲው ምክትል ሊቀመንበር ሆነው መመረጣቸው ተመልክቷል። የጉባኤው ተሳታፊዎች ባወጡት ያቋም መግለጫ በዚሁ ውይይት መሳተፍ ከሚገባቸው አባላት 83 በመቶ የሚሆኑት ተገኝቷል ብለዋል። አቶ ጌታቸው ረዳ ጨምሮ በጉባኤው እንደማይሳተፉ ያስታወቁት የማዕከላዊ ኮሚቴ አባላትና የቁጥጥር ኮሚሽን አባላት ግን ከፓርቲው ታግዷል ሲል ያቋም መግለጫው አመልክቷል።
የዚህ ቡድን ስርዓት አልባነት ወደ ተሟላ የገዢ መደብ ሰጪና ነሽነት ተሸጋግሯል። ስለዚህ አሰላለፉን ግልጽ አድርጓል። ይህ ቡድንና አጃቢዎቹ የቁጥጥር ኮሚሽን አባላት ራሳቸውን ከህወሓት ስላገለሉ ከዛሬው ዕለት ጀምሮ እነዚህ ያበቃላቸው ሰዎች ከፓርቲያችን ጋር እንደማይቀጥሉ ወስነናል።
በዚሁ አብይ ጉባኤ ለቀጣይ 2 ዓመታት የሚያገለግሉ 9 የፓርቲው ስራ አስፈጻሚ አባላትና አቶ ጌታቸው ረዳን ጨምሮ በጉባኤው ያልተሳተፉ አመራሮች ያላካተተ 45 የማዕከላዊ ኮሚቴ አባላትም ተመርጠዋል። ከተመረጡ የማዕከላዊ ኮሚቴ አባላት መካከል የቀድሞ የብሔራዊ መረጃና ደህንነት ዋና ዳይሬክተር አቶ ጌታቸው አሰፋ ይገኙበታል። የኢትዮጵያ ምርጫ ቦርድም አቶ ጌታቸው ረዳን ጨምሮ 16 የማዕከላዊ ኮሚቴ አባላትና የማዕከላዊ ቁጥጥር ኮሚሽን አባላት ደንብንና አሰራር የጣሰ ነው በሚል በተቃውሞ ያልተሳተፉበትን ይህንን ጉባኤ ህጋዊ ሂደቱን እንዳላሟላ በመግለጽ እውቅና እንደማይሰጠው አስታውቋል። በአንጻሩ ሌላውን የህወሓት አመራር ቡድን በሚመሩት የፓርቲው ምክትል ሊቀመንበርና የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ የተጠራ ህወሓትን የማዳን የተባለ ስብሰባ ትናንት እሁድ በመቀለ ከተማ ተካሂደዋል። ነሐሴ 12 ቀን 2016 ዓ.ም ስብሰባውን ያደረገው በፓርቲው ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን ላለፉት 7 ቀናት ጉባኤውን ካካሄደበት የሰማዕታት ሐውልት አዳራሽ 1 ኪሎ ሜትር ያህል በማይርቀው በክልሉ ምክር ቤት አዳራሽ ነው። በዚህ ስብሰባ አቶ ጌታቸው ረዳን ጨምሮ 16 የፓርቲው ማዕከላዊ ኮሚቴ አባላትና የማዕከላዊ ቁጥጥር ኮሚሽን አባላት እንዲሁም ከመቀለ ከተማ፣ ከዞንና ከወረዳዎች የተወከሉ የህወሓት አመራሮች ተሳትፈዋል። አቶ ጌታቸው ረዳ በመድረኩ ላይ ባሰሙት ንግግር ስብሰባው ተቋማዊ ነጻነታቸውን ተጠቅመው የሚንቀሳቀሱ ሰዎች ፓርቲያቸውን ለማዳን የሚሳተፉበት ውይይት ነው ብለዋል። ይህ ህጋዊ ባሉት ጉባኤ ተደናግረው የተሳተፉ የህወሓት አባላት ወደ ቀልባቸው በመመለስ ከህዝባቸው ጎን እንዲሰለፉ ሲሉም ጥሪ አቅርበዋል። የፓርቲውን አመራሮችና ህገ ወጥ ባሉት ጉባኤ ተደናግረው የተሳተፉ ያሏቸውን የህወሓት ካድሬዎች ጭምር በማሳተፍ ፓርቲያቸውን ለማዳን እንደሚሰሩም ገልጸዋል። አቶ ጌታቸው
መድረሃት ክልሊ ናዮም ብስተወደሉ መንገዲ ማዕከላዊ ኮሚቴ ሆን ነባራት
የማዕከላዊ ኮሚቴ አባላትን ነባር አመራሮችንና ካድሬዎችን ጨምረን ችግሮቻችንን የምናይባቸው በተደራጀ መልኩ የሚካሄዱ ቀጣይ መድረኮች ያስፈልጉናል። ይህ ብቻ ሳይሆን ቀጣይ አቅጣጫን የሚያሳይ መድረኮችንም በአጭር ጊዜ ውስጥ እናካሄዳለን። ከእንግዲህ አንድ ቡድን ብቻውን የሚያዘጋጀው ጉባኤ አይኖርም። ፓርቲያቸውን ፍለጋ ወደ ህገወጥ ጉባኤ የገቡ ጓዶቻችን ጭምር የሚመለሱበትን እድል በማመቻቸት በሀሳብ ላይ የተመሰረተ ጉባኤ ለማካሄድ የሚያስችልን ዝግጅት ለማድረግ ያስፈልገናል።
የስብሰባው ተሳታፊዎች በውይይታቸው መጨረሻ ባወጡት ባለ10 ነጥቦች መግለጫ የተካሄደው ጉባኤ የፓርቲው ህገ ደንብ ያልተከተለና የኢትዮጵያ ብሔራዊ ምርጫ ቦርድም እንዳይካሄድ ያገደው ተቀባይነት የሌለው ጉባኤ ነው፣ ውሳኔውም ተቀባይነት የለውም ሲሉ በመግለጫቸው ተቃውመዋል።
ንዋሕ ስልጣንን ዝተወሰኑ ውልቀ ሰባት
ለተወሰኑ ሰዎች የቡድን ጥቅም ተብሎ ፓርቲን በማዳን ስም የተጠራው ፓርቲን የሚያፈርስ ጉባኤ ስለሆነ ህገወጥና ቅቡልነት የሌለው ነው። በዚህ ጉባኤ የሚተላለፍ ማንኛውም ውሳኔ ተቀባይነት የለውም። ይህ ቡድን የሚያደርገው እንቅስቃሴ ህዝባችንን ወደ ከፋ አደጋ የሚወስድ በመሆኑ ህዝባችንና አባሎቻችን ሊቃወሙት ይገባል። ከዚህም አልፎ ለሚፈጠር ማንኛውም አሉታዊ ውጤት ተጠያቂው ይሄው ቡድን ይሆናል።
በነ አቶ ጌታቸው ረዳ የሚመራ ቡድን ትላንት ስብሰባውን ያደረገው በነ ዶክተር ደብረጽዮን ገብረ ሚካኤል የሚመራውን ቡድን ባካሄደው የምርጫ ቦርድ እውቅና ያልሰጠው ጠቅላላ ጉባኤ ከትላንት በስቲያ ቅዳሜ ባወጣው መግለጫ በ13ኛው የፓርቲው ጠቅላላ ጉባኤ ላይ የተመረጡ የማዕከላዊ ኮሚቴ አባላት የስራ ዘመናቸው መጠናቀቁን ጠቅሶ ከእነርሱ መካከል የሆኑትና በጉባኤው ላይ እንዲሳተፉ ጥሪ አድርጎላቸው ያልተገኙትን የማዕከላዊ ኮሚቴ እንዲሁም የማዕከላዊ ቁጥጥር ኮሚሽን አባላት በፓርቲው ስም እንዳይንቀሳቀሱ ማገዱን ካስታወቀ በኋላ ነው። ለአሜሪካ ድምፅ ሙልጌታ ጽባህም መቀለ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የሰኞ ምሽት ስርጭታችንን ነው። ቀደም ሲል የተከታተላችሁት የአብይ ርዕስ ዘገባውን ነበር። የትንታኔው መጽሔት ይቀጥላል። የተባበሩት አረብ ኤምሬትስ ኩባንያ የሆነው አሚያ ፓወር በኢትዮጵያ በ628 ሚሊዮን ዶላር የነፋስ ኃይል ለማመንጨት ባለፈው ሳምንት ቅዳሜ ከመንግስት ጋር ስምምነት ተፈራርሟል። አሚያ ፓወር በሶማሌ ክልል በአይሻ አንድ የነፋስ ኃይል ማመንጫ ጣቢያ 300 ሜጋዋት ኃይል በማልማት ለ25 ዓመታት ለመንግስት እንደሚያቀርብ በስምምነቱ ወቅት ተገልጿል። የግል ባለሀብቶች በኃይል ልማት ዘርፍ እንዲሰማሩ ከስድስት ዓመት በፊት የመንግስትና የግል አጋርነት አዋጅ ጸድቆ ስራ ላይ መዋሉንና ይህም ኩባንያ በአዋጁ መሰረት ወደ ስራ መግባቱን የመንግስት የስራ ኃላፊዎች ለአሜሪካ ድምጽ ተናግረዋል። ገብረ ሚካኤል ገብረ መድህን ዝርዝር አለው።
የተባበሩት አረብ ኤምሬትስ ኩባንያ የሆነው አሚያ ፓወር በኢትዮጵያ ሶማሌ ክልል በአይሻ ወረዳ ውስጥ በ628 ሚሊዮን ዶላር 300 ሜጋዋት የነፋስ ኃይል ለማመንጨት ከትላንት በስቲያ ቅዳሜ ነሐሴ 11 ቀን 2016 ዓ.ም ከኢፌድሪ የገንዘብ ሚኒስቴር ጋር ስምምነት ተፈራርመዋል። ከገንዘብ ሚኒስትሩ አህመድ ሺዴ ጋር የኃይል ማመንጫ ፕሮጀክት ትግበራ ስምምነቱን የፈረሙት የአሚያ ፓወር ሊቀመንበር ሚስተር ሁሴን አልነዋይስ ናቸው። ስምምነቱ የተፈረመው ቀደም ሲል የግል ባለሀብቶች በኤሌክትሪክ ኃይል ልማት እንዲሳተፉ በሚፈቅደው አዋጅ መሰረት እንደሆነም የገንዘብ ሚኒስቴር ከፍተኛ የሥራ ኃላፊ የሆኑት አቶ አበበ ገብረ ሕይወት ለአሜሪካ ድምፅ ተናግረዋል።
ከ2018 ጀምሮ በመጣው ፍሬምወርክ መሰረት የመንግስትና የግል አጋርነት አዋጅ ወጡ። ፕራይቬት ሴክተሮች ወይም የግል ባለሀብቶችም እዚህ ላይ እንዲገቡ በማድረግ ስራውን ይሰራሉ። ከመንግስት የሚጠበቀው ነገር የኃይል ግዢ ስምምነቱን መፈረምና ዋስትና መስጠት ነው። ኃይሉን ያመነጫሉ፣ መንግስት ደግሞ ይገዛል። መንግስት የሚገዛበት ታሪፍን ተደራድረን የተስማማንበትና እዚህ ላይ የደረስ መሆኑ የሚያሳየ ለ25 ዓመት የሚቆይ ፕሮጀክት ዊንድ ተርባይኖቹን ገንብቶ ለመጨረስ ወደ 628 ሚሊዮን ዶላር የአሜሪካን ዶላር የሚወስድ ነው።
ቀድሞ በኢትዮጵያ የኤሌክትሪክ ኃይልን የሚያመነጨው መንግስት ብቻ እንደነበር አቶ አበበ ጠቅሰው፣ በዚህ አዋጅ ግን የግል ባለሀብቶችም በዘርፉ እንዲሰማሩና ከነፋስ ከፀሐይና ከእንፋሎት ኃይል እያመነጩ ለመንግስት እንዲያቀርቡ መፈቀዱን ገልጿል። መንግስት ደግሞ የግል ባለሀብቶቹ ያመነጩትን ኃይል በግዢ የመረከብ ኃላፊነትን ይወስዳል፣ ትርፋቸውንም በውጭ ምንዛሪ ቀይረው ከሀገር እንዲያስወጡ ዋስትና ይሰጣል ብለዋል። በመሆኑም የኤምሬቱ አሚያ ፓወር ያመነጨውን የኤሌክትሪክ ኃይል የኢትዮጵያ ኤሌክትሪክ ኃይል ለመረከብ ተስማምቷል። አሚያ ፓወር የሚገነባውንና አይሻ አንድ ተብሎ የተሰየመውን የንፋስ ኃይል ማመንጫ ጣቢያ ለ25 ዓመታት እንደሚያስተዳድረውም በኢትዮጵያ ኤሌክትሪክ ኃይል የመንግሥትና የግል አጋርነት ፕሮጀክቶች ዲሬክተር አቶ ተስፋዬ ጥላዬ ለአሜሪካ ድምፅ ገልጸዋል።
ፕራይቬት ዴቨሎፐሩ ያለው ኃላፊነት ግንባታውን በራሱ ፋይናንስ ይገነባና ከዛ በኋላ ለ25 ዓመት በሚቆይ የኦፕሬሽን ፔሪየድ ውስጥ ሎካሊ እዚህ ቢሮ ከፍቶ ሙሉ ለሙሉ ለ25 ዓመት ፕሮጀክቱን የሚያስተዳድረው ኩባንያ ሲሆናል። ስለዚህ ዋነኛው ጥቅሙ የፕራይቬት ፋይናንስን ከማምጣት በተጨማሪ ብዙ ጊዜ ከግንባታ በኋላ የሚገጥሙንን የኦፕሬሽን ላይ የሚገጥሙንን ችግሮች ሙሉ ለሙሉ ወደ ፕራይቬት ሴክተሩ እናስተላልፋለን።
ከስምምነቱ ላይ ለመድረስ የአራት ዓመታት ድርድር መደረጉን ያወሱት አቶ ተስፋዬ በእነዚህ ዓመታት የፕሮጀክቱ የጥናት ሥራዎችም መጠናቀቃቸውን ገልጸዋል። አሁንም በመንግሥትና በግል አጋርነት ማዕቀፉ መሠረት ወደ ሥራ የሚገቡ በርካታ የኃይል ማመንጫ ፕሮጀክቶች መኖራቸውንም ጠቁመዋል። የገንዘብ ሚኒስቴር ከፍተኛ የሥራ ኃላፊው አቶ አበበ ገብረ ሕይወት የግል ባለሀብቶች በኃይል ልማት ዘርፉ እንዲሰማሩ መፈቀዱ ልዩ ልዩ ጥቅሞችን ያስገኛል ይላሉ።
ይሄ ተመራጭ የሚያደርግበት ዋናው ምክንያት አንደኛ የግል ሴክተሮችን እንዲጠናከሩ ያደርጋል። ሁለተኛ መንግስት ሁሉም ስራ ላይ መንግስት ብቻ ቅድሚያ ውስጥ የሚሰራበት ማዕቀፍ እየቀነሰ መሄድ አለበት። ያ ሲደረግ ካፒታል በጀትም እየቀነሰ እንዲሄድ የሚያስችል ነው የሚሆነው። አሁን በዚህ ጊዜ ከኢኮኖሚ ሪፎርሙ ጋር በመምጣቱ የኃይል ግዢ ስምምነትን ተፈራርመን ወደ ስራ የምንገባበት ሁኔታ መፈጠሩ አንደኛ የስራ እድል መፍጠሩ ትልቅ ነገር ነው የሚሆነው። ከኢንቨስትመንት አንጻር መንግስት ለስራው ቤት 628 ሚሊዮን ዶላር አቬል ማድረግ አለበት። ያን ለማድረግ ትንሽ አስቸጋሪ ይሆናል ማለት ነው፣ አሁን ካለንበት የብዙ የኢኮኖሚ ዲማንዶች አንጻር። ስለዚህ ይህንን ነው ሴኪር የሚያደርግልን።
ባለፈው ሳምንት ቅዳሜ በተፈረመው የ25 ዓመታት ስምምነት መሰረት አሚያ ፓወር የኃይል ማመንጫ ጣቢያ ግንባታውን በሁለት ዓመት ተኩል ጊዜ ውስጥ ያጠናቅቃል ያሉት አቶ አበበ በፊትም በአዋጁ መሰረት ከፀሐይና ከእንፋሎት የኤሌክትሪክ ኃይልን ለማመንጨት ፈቃድ ወስደው እንቅስቃሴ የጀመሩ የግል ባለ ሀብቶች መኖራቸውን ገልጸዋል። የአይሻ አንድ የኃይል ማመንጫ ፕሮጀክት ሲጠናቀቅ በኢትዮጵያ ከአራት ሚሊዮን በላይ የሚሆኑ ቤተሰቦችን የኃይል ተጠቃሚ እንደሚያደርግም በስምምነቱ ወቅት ተጠቅሷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ከሀገር ውስጥ ዘገባ ወጣ እንበልና ዛሬ የተጀመረውን የዲሞክራቲክ ፓርቲ ጉባኤ እንመለከታለን። ዛሬ ምሽት በሚጀመረው የዲሞክራቲክ ፓርቲ ብሔራዊ ጉባኤ ላይ ለመገኘት ከየክፍለ ግዛቱ የተውጣጡ የፓርቲው ተወካዮች በቺካጎ ከተማ ተገኝተዋል። ለአራት ቀናት የሚቆየው ብሔራዊ ጉባኤ የፓርቲው ፕሬዝዳንታዊ እጩ ካማላ ሃሪስ እና እጩ ምክትል ፕሬዝዳንት ቲም ዋልዝ፣ የቀድሞ ፕሬዝዳንቶች ባራክ ኦባማ እና ቢል ክሊንተን እንዲሁም ታዋቂው የፓርቲው አባላት የሚያደርጉት ንግግር ይደመጣል። ጉባኤው በዛሬው መጀመሪያ ቀን ውሎም የፕሬዝዳንት ጆ ባይደንን ንግግር ያዳምጣል። የአሜሪካ ድምጽ ከፍተኛ የዋሽንግተን ዘጋቢ ካሮሊን ፕሮሲቲ እንዲሁም ሌሎች የአሜሪካ ድምጽ ባልደረቦች በዚህ ዙሪያ ያጠናቀኑትን ዘገባ ጨምቆ እንግዱ ወልዴ ተከታዩን አሰናድቷል።
ዛሬ ማምሻውን የሚከፈተው የዲሞክራቲክ ፓርቲው ብሔራዊ ጉባኤ ለአራት ቀናት በተከታታይ የሚደረግ ሲሆን ፓርቲውን በመወከል ለፕሬዝደንትነት ለሚወዳደሩት ካማላ ሃሪስ እና ለምክትል ፕሬዝደንትነት ለሚወዳደሩት ቲም ዋልዝ ያለውን ድጋፍ ይገልጻል። የሪፐብሊካን ፓርቲውን በመወከል ለፕሬዝደንትነት በሚወዳደሩት ዶናልድ ትራምፕ ላይ ያለውን ትችትም ያሰማል። ከሁለቱ እጩዎች በተጨማሪ የወቅቱ ፕሬዝደንት ጆ ባይደን፣ የቀድሞ ፕሬዝደንቶች ባራክ ኦባማ እና ቢል ክሊንተን፣ የቀድሞው የውጭ ጉዳይ ሚኒስትር ሂለሪ ክሊንተን እንዲሁም ሌሎች ታዋቂ የፓርቲው አባላት ንግግር እንደሚያደርጉ ፕሮግራም ተይዟል። ካማላ ሃሪስ በይፋ ፕሬዝደንታዊ እጩ መሆናቸው ከታወቀ ገና አንድ ወር አልሞላውም። በመጀመሪያ በተደረገው የፕሬዝደንታዊ ክርክር ላይ ደካማ አፈጻጸም ያሳዩት ባይደን በፓርቲው ከፍተኛ ሰዎች በተደረገ ጫና ራሳቸውን ከምርጫ ማግለላቸውን ተከትሎ ነበር ምክትል ፕሬዝደንት ካማላ ሃሪስ እርሳቸውን ተክተው በፕሬዝደንትነት እንደሚወዳደሩ ይፋ የሆነው። ባይደንም ለሃሪስ ያላቸውን ድጋፍ ከምርጫው እንደወጡ ካስታወቁበት ቀን ጀምሮ ሲያሳውቁ ቆይተዋል። ዛሬ ምሽት 4000 ለሚሆኑ የፓርቲ ወኪሎችና በቴሌቪዥን ለሚከታተሏቸው አሜሪካውያን በሚያደርጉት ንግግርም ካማላ ሃሪስ እርሳቸውን ለምን መተካት እንዳለባቸውና ለምን 47ኛው የአሜሪካ ፕሬዝዳንት መሆን እንዳለባቸው ያስረዳሉ ተብሏል። የቀድሞው ፕሬዝዳንት ባራክ ኦባማ ነገ ማክሰኞ ንግግር እንደሚያደርጉ ሲጠበቅ፣ የቀድሞው ፕሬዝዳንት ቢል ክሊንተን ደግሞ ረቡዕ ንግግር እንደሚያደርጉ ፕሮግራም ተይዟል። ፓርቲውን ወክለው ለፕሬዝደንትነት የሚወዳደሩት ካማላ ሃሪስ በጉባኤው መዝጊያ ሐሙስ ንግግር ያደርጋሉ። በአሁኑ ወቅት የሚታዩት የሕዝብ መለኪያ አስተያየቶች ከፍተኛ ፉክክር እንደሚደረጉባቸው በሚጠበቁ ግዛቶች ጭምር ካማላ ሃሪስ ከዶናልድ ትራምፕ የተሻለ ውጤት እያሳዩ መሆናቸው ተዘግቧል። በምክትል ፕሬዝደንትነት ፓርቲውን ወክለው የሚወዳደሩት የ60 ዓመቱ ቲም ዋልዝ ጡረታ የወጡ የሁለተኛ ደረጃ ትምህርት ቤት የማኅበረሰብ ጥናት አስተማሪ የነበሩ ሲሆን በኋላም በአሜሪካ የተወካዮች ምክር ቤት ለ12 ዓመታት አገልግለዋል። ለሚኒሶታ ግዛትም ሁለት ጊዜ በአገረ ገዥነት ተመርጠዋል። ካማላ ሃሪስ ደግሞ በአገሪቱ ከፍተኛ የሕዝብ ቁጥር ያላት የካሊፎርኒያ ግዛትን በመወከል የሕዝብ እንደራሴ የነበሩ ሲሆን ላለፉት ሦስት ዓመታት ተኩል ደግሞ በምክትል ፕሬዝደንትነት አገልግለዋል። ካማላ ሃሪስም ሆኑ ቲም ዋልዝ በአሜሪካውያን ዘንድ ከፍተኛ በሚባል ደረጃ የሚታወቁ አይደሉም። ከዚህ በፊት በተካሄዱ ጉባኤዎች ላይ እንደነበረው ሁሉ በዚህኛውም ጉባኤ የተቃውሞ ሰልፎች እንደሚኖሩ ተነግረዋል። ሰልፈኞቹ የተለያዩ አጀንዳዎች ቢኖራቸውም በአብዛኛው ግን እስራኤል በሐማስ ላይ ለምታደርገው ጦርነት አሜሪካ ድጋፍ መስጠቷን የሚቃወሙ ሰልፈኞች እንደሚኖሩ ይጠበቃል። አንዲ ጣየር በቺካጎ የመብት አቀንቃኝ ነው።
ማንኛውም የመብት አቀንቃኝ በየትኛውም መስክ የተሰማራ ይሁን የዘር ማጥፋት እየተካሄደባቸው ካሉት የጋዛ ፍልስጤማውያን ጎን የማይቆም ከሆነ እንደ መብት አቀንቃኝ የከሰረ ነው። የራስህን ነጻነት ደግፈ ለሌሎች ነጻነት አለመቆም አትችልም።
በአሜሪካ የሁለቱ ፓርቲዎች ብሔራዊ ጉባኤዎች በሚደረጉበት ወቅት ሁሌም የተቃውሞ ሰልፎች ይኖራሉ። ባለፈው ሐምሌ ዊስከንስን ላይ በተደረገው የሪፐብሊካን ፓርቲ ጉባኤ ላይ የተቃውሞ ሰልፎች ነበሩ። በታሪክ ከተደረጉት ተቃውሞዎች መካከል በ1968 በቺካጎ በተደረገው የዲሞክራቲክ ፓርቲ ብሔራዊ ጉባኤ ወቅት የተደረገው ተጠቃሽ ነው። በቪየትናም ይደረግ የነበረውን ጦርነት በመቃወም የተደረገ ነበር። ከካሮሊን ፕርስቲ እና ከሌሎችም የቪኦኤ ባልደረቦች ለተገኘው ዘገባ እንግዲህ ወልዴ ነኝ፣ ዋሽንግተን ዲሲ።
አድማጮችና ተመልካቾቻችን፣ ይህንን የዲሞክራቲክ ፓርቲ ብሔራዊ ጉባኤን በተመለከተ የጉባኤው የመጀመሪያ ቀን ክንውኖችና ተያያዥ ጉዳዮች ምን ይመስላሉ የሚለውን እንዲያካፍለን በቺካጎ ሆኖ ጉባኤውን እየተከታተለ የሚገኘው ባልደረባችን ሀብታሙ ስዩም በቀጥታ መስመር ላይ ይገኛል። ሀብታሙ እንደምን አመሸ?
እንደምን አመሸተሻል ስመኝሽ?
በቅድሚያ አመሰግናለሁ ሀብታሙ። እስቲ የዲሞክራቲክ ፓርቲ ጉባኤው የመጀመሪያ ቀን ድባብ ምን ይመስላል የሚለውን አስቀድመህ እስቲ ያካፍለን
ስመኝሽ። ይህ የዲሞክራቲክ ፓርቲው ብሔራዊ ጉባኤ ከ50,000 በላይ ጎብኚዎች የሚሳተፉበት እንዲሁም ደግሞ ከመላ አሜሪካ የተውጣጡ ከ4,000 በላይ የፓርቲው አባላትም የሚሳተፉበት ትልቅ መድረክ እንደመሆኑ መጠን ቺካጎ በዚህ ጉባኤ ድባብ ውስጥ እጅግ ደምቃለች ማለት ይቻላል። ከዚያ ጎን ለጎን ግን ከዚህ ጉባኤ ጋር በተያያዘ ከፍተኛ የሆነ የተቃውሞ እንቅስቃሴም ስላለ ከተቃውሞ እንቅስቃሴ ተሳታፊዎች ጋር ሁለት አይነት ስሜቶች እየተራመዱ ነው ወይንም እየታዩ ነው ማለት ይቻላል። ስለዚህ በአጠቃላይ በአንድ በኩል አዳዲስ ጎብኚዎችና አዳዲሶቹ እንግዳዎች ያመጡት ድምቀት አለ፣ በሌላ በኩል ደግሞ ከፓርቲው አቋም ጋር በተያያዘ የሚጠበቅ ተቃውሞ ስላለ ሁለቱን አይነት አቋሞች ከተማዋ እያስተናገደች ትገኛለች።
ሀብታሙ፣ እስኪ ትንሽ ወደ ኋላ መለስ ስላድርግህና ስለዚህ ጉባኤ ታሪካዊ ዳራ ወይም ደግሞ ጉባኤው የሚካሄድበት ፋይዳ ምንድን ነው የሚለውን እስኪ ትንሽ መረጃዎች አጋራል።
የዲሞክራቲክ ብሔራዊ ጉባኤ 176 ዓመቱን ያስቆጠረ የፖለቲካ መድረክ ነው። በዚህ መድረክ ላይ ይህ ፓርቲ በቀጣይ የአሜሪካ ምርጫ ላይ የሚያሳትፋቸውን እጩዎች ይፋ የሚያደርግበት፣ በምርጫው ውድድር ደግሞ አሸናፊ ያደርጉኛል ብሎ የሚያስባቸውን የፖሊሲዎች የሚያስተዋውቅበት፣ ስልቶችን ደግሞ ለሕዝብ ይፋ የሚያደርግበት ነው። በዚህ ምክንያት ከፍተኛና ቁልፍ የሆነ ሚና ያለው መድረክ ነው ማለት ይቻላል። ዘንድሮም ላይ እንግዲህ ይህንን ባህሉን ይህንን ታሪኩን ለመድገም በርካታ ተወካዮቹ ከ50ዎቹ የአሜሪካ ግዛቶች መጥተዋል። ወደ 4,000 የሚቆጠሩ ናቸው። ከዚያ ጎን ለጎን ፓርቲውን የሚደግፉና ፓርቲውን የሚወክሉ ፖለቲከኞች፣ ታዋቂ ሰዎች እንዲሁም ደግሞ በየድርሻው ለቀጣይ ድል ያበቃሉ ተብሎ የሚታሰቡ ሰዎች በዚህ መድረክ ላይ በመውጣት ራሳቸውን፣ ፓርቲያቸውን ያስተዋውቃሉ። የህዝብ ድጋፍም ያሰባስቡበታል። ስለዚህ የፓርቲውን የህዝብ ድጋፍ ከፍ ለማድረግ እንዲሁም የፓርቲውን መጻኢ ጉዞ ለማስተዋወቅ ትልቅ ሚና ያለው ጉባኤ ነው ማለት ይቻላል።
ቀደም ሲል እንዳልነው የዛሬ የመጀመሪያው ቀን ነው የጉባኤውና በመክፈቻው ላይ የሚጠበቁ ስነ ስርዓቶች፣ የተለዩ ዝግጅቶች አሉ?
አዎ አለ። እንግዲህ ዛሬ የመክፈቻ ዝግጅቱ ላይ የሀገሪቱ ፕሬዚደንት ጆ ባይደን ይገኛሉ ተብሎ ይጠበቃል። ጆ ባይደን እንግዲህ የዲሞክራቲክ ፓርቲው እጩ ሆነው እስከ ጥቂት ወራት ድረስ በቀጣዩ ምርጫም እንደሚወዳደሩ ይፋ ተደርጎ ነበረ። ከጥቂት ሳምንታት በፊት ግን ምክትላቸው ሆኖ ሲያገለግሉት የነበሩት ካማላ ሃሪስ ጆ ባይደንን ወክለው ይህንን ፓርቲ ለድል ለማብቃት ጥረት ያደርጋሉ። እሳቸው ዛሬ ንግግር ያደርጋሉ ተብሎ ይጠበቃል። ከእሳቸው ጋር ደግሞ አብረው የአሜሪካ የቀድሞው የውጭ ጉዳይ መስሪያ ቤት ኃላፊ የሆኑት ሂላሪ ክሊንተን እንዲሁም ደግሞ የጆ ባይደን ባለቤት የሆኑት ቀዳማዊት እመቤት ጂል ባይደን ይገኛሉ ተብሎ ይጠበቃል። ባይደን በዛሬው ቆይታቸው ወይም ዛሬ ያሰሙታል በሚባለው ንግግራቸው የፓርቲያቸውን ወክለው እንግዲህ አስተዳደሩን ከተረከቡ በኋላ የተመዘገቡ ስኬቶችን ይፋ ያደርጋሉ ተብሎ ይጠበቃል። ጎን ለጎን ደግሞ በአሁኑ ጊዜ እጅግ አነጋጋሪ የነበሩና የፓርቲው ጠንካራ ጎኖች ናቸው ተብሎ የሚታሰቡ የስነ ተዋልዶ ጤና መብቶችን እንዲሁም ማህበራዊ ጉዳዮችን ማነሳስተው ፓርቲው መደገፍና በቀጣዩ ምርጫ ማሸነፍ ያለበትን ምክንያት ያስረዳሉ ተብሎ ይጠበቃል። ከዚያ ጎን ለጎን ደግሞ አጠቃላይ ሀገራዊ አንድነትን የሚያመጡ መልእክቶችን ያስተላልፉ ያለው ለፓርቲያቸው የሚገባውን ድጋፍም ለሚገባው ድጋፍም ጥሪ ያደርጋሉ ተብሎ ይጠበቃል።
ምናልባት ሀብታሙ፣ ከዚህ ጋር አያይዘ ቀደም ብለው በነበረው ዘገባችን ላይ የተቃውሞ ትዕይንቶች እንደሚኖሩም ሰምተናልና እንደዚህ አይነት ነገሮች እስካሁን አሉ? ምን የሰማኸው ነገር አለ?
የተቃውሞ እንቅስቃሴው ትናንት ጀምሮ የጀመረ ነው። ዛሬ ግን በከፍተኛ ሁኔታ ይቀጥላል ተብሎ ይጠበቃል። እንግዲህ የዲሞክራቲክ ፓርቲውን ወክለው ስልጣን ላይ የሚገኙት ጆ ባይደን እና አስተዳደራቸው በተለይ እስራኤል በጋዛ እያደረገችው ካለው ጦርነት ጋር በተያያዘ ያላቸውን አቋም የሚቃወም ተቃውሞ ሰልፍ ይኖራል ተብሎ ይጠበቃል። አመሻሹ ላይ በሺዎች የሚቆጠሩ ሰዎች ሰልፉን በይፋ ያስጀምራሉ ተብሎ ይጠበቃል። ነገር ግን ትናንትም ዛሬም ደግሞ ከጥቂት ሰዓታት በፊት ይህ እንቅስቃሴ አለ። ቺካጎ ከሰላማዊ ሰልፍ ጋር በተገናኘ በእጅጉ የሚታወቅ ታሪክ አላት። 1968 ዓ.ም እንዲሁ የዲሞክራቲክ ፓርቲው ጠቅላላ ጉባኤ በሚደረግበት ጊዜም ተቃውሞ ነበረ። የተቃውሞ ምንጩ በወቅቱ አሜሪካ በቪየትናም ከምታደርገው ጦርነት ጋር የተገናኘ ነው። እንግዲህ ከ56 ዓመታት በኋላ ደግሞ በዛሬው ቀንና በጉባኤው በሚደረግባቸው ሌሎች ቀናትም የፓርቲውን አቋምና አስተዳደሩ የያዘውን የውጭ ጉዳይ ፖሊሲ የሚመለከቱ እንዲሁም ሌሎች ጉዳዮችን ያነሳሱ የተቃውሞ እንቅስቃሴዎችና ሰልፎች ይደረጋሉ ተብሎ ይጠበቃል። እኛም ከስር ከስሩ መረጃውን ማዳረሳችን እንቀጥላለን።
በጣም ምናልባት ከማጠቃለላችን በፊት ጉባኤው በቀጣዩ ቀናቶችም የሚቀጥል ነውና ምን እንጠብቅ የሚለውን አጋራን፣ በሱ እናጠናቀቃለን።
እንግዲህ ጉባኤው እስከ አርብ ድረስ ይቀጥላል። በእነዚህ ቀናት ውስጥ ፓርቲው በተለያዩ ጉዳዮች ላይ የያዛቸውን ፖሊሲዎችና ስትራቴጂዎች ያስተዋውቃል። ከዚያ ጎን ለጎን ደግሞ ፓርቲውን በመደገፍ ፓርቲውን ለድል ለማብቃት የሚያስቡ የቀድሞ ፖለቲከኞች የቀድሞ ፕሬዚደንት ባራክ ኦባማን የመሰሉ ሰዎች፣ ቢል ክሊንተንን የመሰሉ ሰዎች እንዲሁም ደግሞ የቀድሞ ፕሬዚደንት ጂሚ ካርተርን የልጅ ልጅ የመሰሉ ሰዎች ንግግር ያደርጋሉ ተብሎ ይጠበቃል። ታዋቂ ሰዎች፣ የንግድ ሰዎች እንዲሁም ደግሞ ከወጣቶቹ በኩል ደግሞ ፓርቲውን መደገፍ ያለውን ጠቀሜታ ያሳውቃሉ የሚባሉ እንግዶችም በዚህ መድረክ ላይ ቀርበው ንግግር ያሰማሉ፣ ቅስቀሳ ያደርጋሉ ተብሎ ይጠበቃል። ከዛ ውጪ እጅግ ቁልፉ ነገር ደግሞ ሐሙስ ቀን ዲሞክራቲክ ፓርቲው ለፕሬዚደንትነት ያጫቸው የአሁኗ ምክትል ፕሬዚደንት ካማላ ሀሪስ ይፋዊ ንግግር ያደርጋሉ። አብረዋቸው የሚወዳደሩትን ቲም ዋልዝም ያስተዋውቃሉ ተብሎ ይጠበቃል።
በጣም እናመሰግናለን ሀብታሙ። የዲሞክራቲክ ፓርቲ የመክፈቻ የአጠቃላይ ጉባኤውን በተመለከተ ካለህበት ከቺካጎ በቀጥታ መስመር ተገኝተ መረጃዎችን ስላጋራን እናመሰግናለን። በቀጣዩ ቀናትም እንዲሁ በተመሳሳይ የተለያዩ መረጃዎችን እንደምታደርሰን እርግጠኛ ነኝ።
አሁን አደርሳለሁ፣ እንግዲህ ቃል ገባለሁ ለማድረስ። በጣም አመሰግናለሁ ስመኝሽ። ለአንቺም መልካም ቀን ይሁንልሽ። ለአድማጮች መልካም ምሽት ይሁንላችሁ።
መልካም ቀን። ባልደረባዬን ሀብታሙን ስዩምን አመሰግናለሁ። በቀጣይ ደግሞ የኤምፖክስ የተሰኘውን በቀድሞ አጠራሩ የዝንጀሮ ፈንጣጣ በሽታን የሚመለከት ዘገባ ይኖረናል። ዓለም አቀፉ የጤና ድርጅት በቀድሞ አጠራሩ የዝንጀሮ ፈንጣጣ ወይም ኤምፖክስ ተላላፊ በሽታ ዓለም አቀፍ የማህበረሰብ ጤና ስጋት መሆኑን ካወጀ ከ48 ሰዓታት በኋላ በናይጄሪያ ከፍተኛ ጥንቃቄ እንዲደረግ የሚገልጽ ማስጠንቀቂያ ይፋ ሆኗል። የጤና ባለስልጣናት አዲስ የኤምፖክስ በሽታ ማግኘታቸውን ተከትሎ ናይጄሪያ ከጤና ስርዓቷ መዳከም ጋር ተያይዞ ወረርሽኙን ለመቆጣጠር ባላት አቅም ዙሪያ ስጋት እየጨመረ ሄዷል። ጊብሰን ኤሚካ የጤና ባለሙያዎችን አነጋግሮ ቫይረሱ ስለደቀነው አደጋ፣ የበሽታው ምልክቶችና የመከላከያ እርምጃዎች ዘገባ አድርሶናል። ቀጥሎ ይቀርባል። ቀድሞ የዝንጀሮ ፈንጣጣ ይባል የነበረው ኤምፖክስ በመላው አፍሪካ በተስፋፋበት ወቅት የናይጄሪያ የበሽታዎች መቆጣጠሪያ ማዕከል በዚህ ዓመት 39 የኤምፖክስ በሽታዎችን መመዝገቡን አስታውቋል። እስካሁን በናይጄሪያ በበሽታው የሞተ ሰው ባይኖርም የኤምፖክስ አደገኛ የተባለው ዝርያ መከሰቱ ግን አሳሳቢ ሆኗል። እስካሁን ባይልሳ፣ ክሮስ ሪቨር፣ ኦጉን እና ሌጎስ ከተሞች በወረርሽኙ መጠቃታቸውም ተገልጿል። ጉዳዩን አስመልክቶ የበሽታ መቆጣጠሪያ ማዕከሉ መሪ ዶክተር ኦላጂዴ ኢድሪስ በሰጡት ጋዜጣዊ መግለጫ ናይጄሪያ ለበሽታው እየሰጠች ያለችውን ምላሽ እያጠናከረች መሆኑን ተናግረዋል።
በሽታው በቀላሉ ድንበር የሚሻገር በመሆኑ የበለጠ አሳሳቢ እንደሆነ ከግምት ውስጥ እናስገባለን። ይሄ ጋዜጣዊ መግለጫም የቫይረሱን ስርጭት ለመቆጣጠርና በሽታው ወደ ሀገር ውስጥ እንዳይገባ ለመከላከል ከባለድርሻ አካላት ጋር ያለንን ቅንጅታዊ አሰራር ለማጠናከር የምናደርገው ጥረት አንዱ አካል ነው።
ኤምፖክስ ባልተለመደ ሁኔታ በእንስሳትና በሰዎች መካከል ከሚተላለፉ ጥቂት በሽታዎች መካከል አንዱ ነው። በሽታው በበርካታ የአፍሪካ ሀገራት ውስጥ የተሰራጨ ሲሆን በዚህ አመት ብቻ በ13 ሀገራት ውስጥ 2800 ሰዎች በበሽታው መያዛቸውና ከ500 በላይ ህይወታቸው ማለፉ ተገልጿል። ይበልጥ ገዳይ የሆነው የቫይረሱ ዝርያ መታየት መጀመሩን ተከትሎ ኢድሪስ በከፍተኛ ሁኔታ ተጋላጭ ለሆኑ የህብረተሰብ ክፍሎች ክትባት ሊሰጥ የሚችሉባቸው መንገዶች እየታሰቡ መሆኑን ገልጸዋል።
The Nigerian government is making efforts to make vaccines available.
የናይጄሪያ መንግስት ክትባቱ ለህብረተሰቡ በተለይ ደግሞ ተጋላጭነታቸው ከፍ ባሉ አካባቢዎች ለማድረስ ጥረት እያደረገ ነው። እነዚህ ክትባቶች ደህንነትን በመጠበቅ አንጻር ተስማሚ መሆናቸው ታይቷል። ክትባቶቹ እስካሁን ሀገር ውስጥ ባይገኙም መንገድ ላይ ናቸው።
የጤና ማዕከሉ ይህን ይበል እንጂ አብዛኛው የናይጄሪያ ህዝብ በብዙ ችግሮች በተወጠረው የናይጄሪያ የጤና ስርዓት ዙሪያ ያለው ስጋት ከፍተኛ ነው። ብሬክስሩ አክሽን ናይጄሪያ በተሰኘው ተቋም የዓለም አቀፍ የጤና ደህንነት ምክትል ዳይሬክተር የሆኑት ኦላይን ካባድሙስ ስለ አዲሱ ዝርያና ስለ ደቀነው ስጋት ያብራራሉ።
This particular strain is new.
ይህ የቫይረሱ ዝርያ አዲስና እንደገና ስለ በሽታው መመራመርን የሚጠይቅ ነው። ስለዚህ ዝርያ እስካሁን ያወቅነው ነገር በፍጥነት እየተሰራጨ መሆኑን ነው። ሌላው ነገር በሰውነት ላይ የሚታየው ሽፍታ የተሰራጨና በመላው ሰውነት ላይ የሚታይ ነው። ከሌሎቹ ዝርያዎች ጋር ሲነጻጸርም ህፃናትን የበለጠ ያጠቃል። በተጨማሪም ከሌላው ዝርያ በተለየ አዲሱ ዝርያ በፍጥነት ከሰው ወደ ሰው የሚተላለፍ ነው።
የኢምፖክስ በሽታ ምልክቶች ትኩሳት፣ የሰውነት ህመም፣ ድካም፣ ራስ ምታትና የቆዳ ሽፍታን ያካትታሉ። ኢድሪስ ርጭቱን ለመቆጣጠር ህብረተሰቡ ስለ በሽታ ያለው ግንዛቤ ሊያድግ እንደሚገባ ያሳስባሉ።
ትኩሳት፣ የጡንቻ ህመም፣ የጉሮሮ መቁሰል የሚሰማው ማንኛውም ሰው በአቅራቢያው ወደሚገኝ የጤና ተቋም እንዲሄድ እናበረታታለን።
ናይጄሪያ ክትባቱን ለማግኘትና ህብረተሰቡን ስለ በሽታው ለማስተማር ጥረት እያደረገች ባለችበት ወቅት እንደ ኢድሪስ ያሉ የጤና ባለሙያዎችና የበሽታ መቆጣጠሪያው ማዕከል ዜጎች በበሽታው ሊያዙ ከሚችሉ እንስሳት ጋር ንክኪ እንዳይኖራቸው በማድረግና ንጽህናቸውን በመጠበቅ በሽታው እንዳይስፋፋ የሚያስችሉ የመከላከያ እርምጃዎች እንዲወስዱ አሳስበዋል። በጊብሰን ኢሜካ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የደመጣችሁት ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ስርጭታችንን ነው። እያስተናገድኳችሁ ያለሁት ስመኝሽ የቆየ ነኝ። በዚሁ ወደ ሳምንታዊ ሐኪሞን ይጠይቁ ነው የምናልፈው። ከዚሁ ከኤምፖክስ ጋር በተያያዘ ዓለም አቀፍ ወረርሽኝ ሊቀሰቅስ ይችላል በሚል ስጋት የፈጠረው ኤምፖክስ በመባል የሚጠራው በሽታው በራሱ ምንድን ነው ለሚለው ጥያቄ ትንታኔ የሚሰጡን ባለሙያ ጋብዘናል። ዶክተር ነጋሊ ከዋሽንግተን ዲሲ ከተማ ወጣ ብላ በምትገኘው በሜሪላንድ የሼዲ ግሮቭ የአድቬንቲስት የጤና እንክብካቤ ክሊኒክ የተላላፊ በሽታዎችና የጽኑ ህሙማን ሐኪም ናቸው። አሉላ ከበደን ያነጋገራቸው።
ዶክተር ነጋ አሊ በቅድሚያ ለጊዜው አመሰግናለሁ።
እኔም አመሰግናለሁ።
ዶክተር ነጋ
በቅድሚያ ይህ በዓለም አቀፍ ደረጃ በወረርሽኝ መልክ እንዳይከሰት ስጋት ያሳደረና ቀደም ሲል በአመዛኙ በተደጋጋሚ ይከሰትባቸው ከነበሩ የመካከለኛው አፍሪካ አካባቢዎች ውጪ አንዳንድ ሌሎች ቦታዎችም መታየት የጀመረ በልማድ የዝንጀሮ ፈንጣጣ የሚባል በእንግሊዝኛው አጠራር ኤምፓክስ የተባለ ተላላፊ በሽታ ምንነት በማየት ብንጀምር፣ ለመሆኑ ኤምፓክስ ምንድን ነው?
ኤምፓክስ ወይንም የዝንጀሮ ፈንጣጣ የሚባለው መንኪ ፖክስ በሚባል የኦርቶፖክስ ቫይረስ የሚዛመድ ቫይረስ የሚመጣ በሽታ ነው። ዞኖቲክ ኢንፌክሽን ይባላል። ማለት ከእንስሳ ወደ ሰው የሚዘል ኢንፌክሽን ማለት ነው። ይሄ ቫይረስ ፈንጣጣ ከሚያመጣው ቫይረስ ከስሞል ፖክስ ለፈንጣጣ በሽታ መከላከያ ከተሰራበት ቫይረስ ቫክሲኒያ ከሚባልና ሌሎች ተመሳሳይ ቫይረሶች ጋር የሚዛመድ ቫይረስ ነው። እና ባጭሩ ኤምፖክስ ማለት የዝንጀሮ ፈንጣጣ ነው፣ በመንኪፖክስ ቫይረስ የሚመጣ በሽታ ነው።
መልካም።
ዶክተር ነጋ ራሳቸውን የለወጡ የቫይረሱ ዝርያዎች መታየት በዓለም አቀፍ ደረጃ በስፋት እንዳይዛመት በሚል አሳሳቢነቱን ይበልጥ ከፍ ያደረገው ይመስላል። ለመሆኑ በአሁኑ ወቅት የሚታወቁት ልውጥ የቫይረሱ ዝርያዎች የትኞቹ ናቸው? ምንስ ይባላሉ? ራሳቸውን የለወጡ የቫይረሱ ዝርያዎች መታየታቸው የደቀነው ስጋት በተጨባጭ የቱን ያህል የከፋ ነው?
ይሄ ቫይረስ ለመጀመሪያ ጊዜ የታወቀው በ1950ዎቹ ዴንማርክ ውስጥ ነው። ይህ ቫይረስ ከሲንጋፖር ወደ ዴንማርክ የፖሊዮ ቫክሲን ሪሰርች ለመስራት በመጡ ዝንጀሮች ላይ ነው ለመጀመሪያ ጊዜ ቫይረሱ የታወቀው። በሰዎች ላይ ለመጀመሪያ ጊዜ በሽታ ያመጣው ማዕከላዊ አፍሪካ በምትገኝ በቀድሞ ስሟ ዛየር በአሁኑ ደግሞ ዴሞክራቲክ ሪፐብሊክ ኮንጎ ተብላ በምትጠራ አገር ነው ለመጀመሪያ ጊዜ የተከሰተው። ይህ ቫይረስ አሁን አንተ እንዳልከው እየተለወጠ ብዙ አይነት ቫይረሶች እየሆነ ነው። አንደኛው ቫይረስ በመካከለኛው አፍሪካ በሚገኙ አገሮች ላይ በአብዛኛው የሚገኝ ቫይረስ ሲሆን፣ ሁለተኛው ደግሞ በዌስት አፍሪካ ባሉ አገሮች የሚገኝ ነው። በመካከለኛው አፍሪካ የሚገኘው ቫይረስ ክሌግ 1 ይባላል። ክላሲፊኬሽን ሜዲካል ተርሚኖሎጂ ነው።
መለያው ነው።
አዎ ልክ ነው። እና ይህ ቫይረስ ክሌግ 1 ሲባል ክሌግ 1 መካከለኛው አፍሪካ ከሚገኝ ራሱ ይሄ ቫይረስ ሁለት አይነት ክፍፍል አለው። ክሌግ 1 ኤ እና ክሌግ 1 ቢ ሲሆን ሁለተኛው ቫይረስ በምዕራብ አፍሪካ የሚገኘው ደግሞ ክሌግ 2 ቫይረስ ይባላል። ይሄም እንደዚሁ ሁለት አይነት አለው። ክሌግ 2 ኤ እና ክሌግ 2 ቢ ይባላል። በአጠቃላይ ቫይረሶች ጄኔቲክ ማቴሪያላቸውን በመለወጥ በሚውቴሽን
ተፈጥሯቸውን
እየቀየሩ እየተለወጡ ይመጣል። በዛ ምክንያት ነው እንግዲህ ለወደፊቱ ከዋናው ጋር የሚመሳሰሉ ግን የተወሰነ 1-2-3 የጂን ማቴሪያል በመቀየር የሚለዋወጡ ብዙ የተለያዩ ቫይረሶች ሊኖሩ ይችላሉ። እስካሁን ድረስ ግን ሪከርድ የሆኑት እነዚህ አራት አይነት ቫይረሶች ናቸው። ልዩነቱ ምንድን ነው? ክሌድ 1 መካከለኛው አፍሪካ ያለው ከክሌድ 2 በላይ ብዙ ጄኔቲክ ማቴሪያሎች አሉ። ያኛው ብዙ ጄኔቲክ ማቴሪያሎችን ጥየጣለ አነስ ያለ ጄኔቲክ ማቴሪያል ያለው። ሁለተኛ ነገር ደግሞ የሚያመጡት በሽታ ራሱ እና የመግደል አቅማቸው የሁለቱ ይለያያል። መካከለኛው አፍሪካ ያለው ክሌድ 1 በጣም ከባድ በሽታ የማምጣት ችሎታ አለው ከዛኛው የበለጠ፣ የመግደል አቅሙ ደግሞ ከዛኛው የበለጠ ነው። በአጠቃላይ ቫይረስ ሲቀያየር ሚውቴት ሲያደርግ ኢቮልቭ ሲያደርግ ብዙ አይነት አዳዲስ ጸባዮችን ያመጣል። እጅግ በጣም ገዳይ የነበረ ቫይረስ ገዳይነቱ ሊቀንስ ይችላል። በጣም ተላላፊ የነበረ ቫይረስ የመተላለፍ አቅሙ ሊቀንስ ይችላል። ወይንም በተቃራኒው በጣም ገዳይ ሊሆን ይችላል፣ ወይም ከሰው ሰው የመተላለፍ ችሎታው ሊጨምር ይችላል። እንግዲህ በኢንፍሉዌንዛም ኮቪድም በተለያየ ነገርም ሲናዩ ቫይረሱ በተከታታይ ይለወጣል።
ይሄ ተለዋጭ ባህሪያቸውም ነው አዳጋች የሚያደርገው። በሕክምናው ሰጣጡ ላይም ለተለወጠው ቫይረስ መከላከያ መሰራት ይኖርበታል።
ልክ ነው። እና ለዛ ነው አሁን ለምሳሌ የኢንፍሉዌንዛ ቫክሲን በየአመቱ አዲስ ቫክሲን የሚመጣው በዚህ ምክንያት ነው። በኮቪድም እንደዚሁ አሁን መጀመሪያ ሲሰጥ የነበረው ቫክሲንና አሁን ያለው ቫክሲን አንድ አይነት አይደለም። ብዙ ነገሩ ተለውጦ አዲስ ከተለወጠው ቫይረስን መከላከል እንዲችል እየተደረገ ነው የሚሰራው ማለት ነው።
ዶክተር ነጋ እንግዲህ ቅድሚያ የተከሰተባቸው ዝንጀሮች በመሆናቸው ያንንም ተከትሎ ከዘረኝነት ጋር ተያይዞ የስያሜ ለውጥ እንዲደረግ የዓለሙ ጤና ድርጅት እስከወሰነ የዛሬ 2 ዓመት ድረስ ከዝንጀሮ ጋር የተገናኘ ታሪኩ የጎላ ነው። ለመሆኑ ከዝንጀሮ ውጭ እንስሳት ወደ ሰው የመተላለፉ ተፈጥሮውን የመሰለ ከእንስሳ ወደ እንስሳት ይተላለፋል? ከአሁን ቀደም ተከስቶባቸው የተገኙ የእንስሳ ዝርያዎች አሉ?
እንግዲህ ይሄ ቫይረስ የዝንጀሮ ፈንጣጣ ይባል እንጂ ዝንጀሮዎች ልክ እንደ ሰዎች በድንገት ነው በዚህ ቫይረስ የሚያዙት። ኢንሲደንታል ሆስትስ ናቸው። ዋናው መነሻው ዝንጀሮዎች አይደሉም። ዝንጀሮዎች ከሌላ እንስሳ ይህን በሽታ ያገኙ። ይህ በሽታ እንደምናውቀው እጅግ በጣም ጫካ በሆነ ሬን ፎሬስት አካባቢ ማለት ዌስት አፍሪካን በለው ሴንትራል አፍሪካን በዛ ነው የሚገኘው። የዚህ ቫይረስ ናቹራል ሪዘርቫ ወይንም በሽታውን ሳያሳዩ ቫይረሱን ይዘው የሚኖሩ እና ወደ ሌላ እንስሳ የሚያስተላልፉ እንስሳዎች እነማን እንደሆኑ አይታወቅም። የሚጠረጠረው ምንድን ነው? ሮደንትስ እንደነ ጥንቸል አይነት፣ እንደ አይጥ አይነት፣ ስኮርልስ እና የተለያዩ ትንሽ እንስሳት ናቸው የዚህ ቫይረስ ናቹራል ሪዘርቫ ወይም በሽታ ሳይዛቸው በተፈጥሮ የሚይዙት የሚባለው እና ይሄ በሽታ የነዚህ እንስሳቶች የሞተ አካል ወይንም የሰውነት ፈሳሻቸውን በመለካካት ወይንም እነዚህን እንስሳት አርዶ ስጋቸውን በመጠቀም በሚታረዱበት ሰዓት ደማቸው ሰውን ይነካል። በዛ መልክ ነው የሰው ልጅ ለቫይረሱ የሚጋለጠው። ዝንጀሮችም በዛ መልክ ነው የሚያዙት።
አንድ ወረርሽኝ መልክ ከሰው ወደ ሰው ሊተላለፍ የሚችል በሽታ ሲመጣ አስቀድመን ማወቅ የምንፈልገው በምን መልኩ ይተላለፋል፣ ምን አይነት ሁኔታዎች ለህመሙ ያጋልጣሉ። ቀደም ብለው የተከሰቱን ኮቪድን የመሰለ ባየር ላይ የሚተላለፉ ሁኔታ ሲጨምር ስጋቱ ያንን ሁሉ ያይላል። ሌሎች የሚተላለፉባቸው መንገዶችን በማወቅ ሰዎች ጥንቃቄ እንዲያደርጉ ይመከራልና የተቀየረ አዲስም ካለ የዚህ ቫይረስ መተላለፊያ አይነተኞቹ መንገዶች ምንድናቸው? ሰዎችስ የትኞቹን ጥንቃቄዎች በማድረግ ራሳቸውን የመከላከል አቅማቸውን ከፍ ሊያደርጉ ይችላሉ?
እንግዲህ የዚህ ቫይረስ መተላለፊያው ብዙ አይነት ነው። መጀመሪያ ይሄ ቫይረስ ከነዚህ ከትናንሽ እንስሳቶች ከሮደንቶች፣ ከአይጦች፣ ከስኮርሎች ወደ ሰው መተላለፍ አለበት ወይም ወደ ዝንጀሮ መተላለፍ አለበት። እነዚህ እንስሳቶች ሲነክሱም ሊያስተላልፉ ይችላሉ። ዝንጀሮም ሲነክስ ሊያስተላልፍ ይችላል። የዝንጀሮ ስጋን በመንካት የሰውነት ፈሳሽ በመንካት ሰው ሊያዝ ይችላል። ይሄ እንግዲህ ከእንስሳት ወደ ሰው እንዴት ዘሎ እንደሚመጣ ነው የሚያሳየው። ከሰው ሰውስ እንዴት ነው የሚተላለፈው ለሚለው ብዙ መንገዶች አሉት ብለናል። አንደኛው በዚህ ቫይረስ ከተያዘ ሰው ጋር እጅግ በጣም የተቀራረበ ግንኙነት ባለው ሰው ሊመጣ ይችላል። ይሄ ማለት አብረው የሚኖሩ፣ አብረው የሚተኙ፣ ብርድ ልብስ ልብሶች ላይነኖች የሚጋሩ፣ በተለይ ደግሞ የቆዳ ሽፍታዎች ከወጡ በኋላ የተለያየ ደረጃዎችን አልፈው ሰውነቱ በቃ ቁስል ምናምን በሚሆንበት ሰዓት እዛ ብዙ ፈሳሽ ይወጣል። በዛን ጊዜ ቫይረሱ ከሚገባው በላይ ሰውነ ከዛ ሰውዬ ጋር ንክኪ ያለው ሰው በበሽታው ሊያዝ ይችላል። እንግዲህ ዋናው ይሄ ነው የሚሆነው። ከዛ በተጨማሪ ግን አሁን ለምሳሌ ያህል ቫይረስ ደግሞ ውስጥ የተለያየ ሰውነት ከገባ በኋላ ወደ ሳምባ መሄዱ አይቀርም። በሳምባ ሊተላለፍ ይችላል። ግን ከዛኛው ጋር ስታይ እንደዚሁ በጣም የበዛ ከእናት ወደ ጽንስ ሊተላለፍ ይችላል። አዎ ይተላለፋል። በግብረ ስጋ ግንኙነት ጊዜ ሊተላለፍ ይችላል። ግን የግብረ ስጋ ግንኙነቱ መተላለፍ ብዙውን ሰዎች እርስ በርስ ቆዳ ለቆዳ ስለሚነካኩ ግን ሌሎች አባለዘር በሽታዎች አይነት አይደለም። ግን ለወደፊቱም ይህም ኢምፕሩቭ ሊደረግ ይችላል። ሌላው ነገር ደግሞ የዚህ አይነት በሽተኛ ሲጠቀምበት የነበረውም አንሶላ ብርድ ልብስ ተወሰነ ጊዜ በኋላ ሰውየው ከተሻለ ከደረቀ በኋላ በምናራግፍበት ሰዓት ድሮፕሌቶች እየፈጠርን ነው፣ እነዛን በመተንፈስ ወደ ውስጥ ሊተላለፍ ይችላል። ስለዚህ የመተላለፍ በጣም ብዙ ለምሳሌ ያህል ሜይ 2022 ላይ ከዌስት አፍሪካ የተነሳ የተስፋፋ ወረርሽኝ ነበር። እንግዲህ በዛ ነው ብዙውን ኢንፎርሜሽን ያገኘነው። የዚህ ቫይረስ መተላለፊያው በጣም ብዙ ነው። ከዚህ በተጨማሪ ደግሞ አስፈላጊው የሆነ ጥንቃቄ ከተደረገ ደግሞ የዚህን ቫይረስ መተላለፍ የማስቆም እንትኑ በጣም ከፍተኛ ነው። ለምሳሌ ያህል በ2003 ላይ አሜሪካን ሀገር ውስጥ የዚህ አውትብሬክ ተነስቶ ነበረ ከላብራቶሪ ተነስቶ እና በዛን ወቅት ስታንዳርድ የሆነ የኢንፌክሽን መከላከያ የተጠቀሙ ሰዎች ጋውን፣ ማስክ፣ ግላቭ ምናምን ያደረጉ ሰዎች አንድም የጤና ባለሙያ በዚህ ቫይረስ አልተያዘም። እና ይህም የሚያሳይህ ምንድን ነው? ሳይንሳዊ የሆነ መሰረታዊ የኢንፌክሽን መከላከያ ተግባሮችን ከተደረገ ኢንፌክሽኑን በቀላሉ ለመቆጣጠር ይቻላል። ቫይረሱ ደግሞ አሁን ለምሳሌ ያህል አንድ ቤት በሚኖሩ ሰዎች የመተላለፍ ይችላል። ግን አንድ ቤት ውስጥ ገብቶ ራሱ እዛ ቤት ውስጥ ያሉ ሁሉም ሰዎች አይያዙም። ስለዚህ ይህ ቫይረስ አሁን እየተስፋፋ ቢሆንም ለማስቆም ግን ቀላል። አሁን ለምሳሌ እንደ ኮቪድ አይነት አስቸጋሪ በጣም አስፈሪ የሆነ ሁኔታ ላይ አይደለም ያለው።
ኤምፖክስ ምንድን ነው በሚል አሉላ ከበደ ከዶክተር ነጋ አሊ ጋር የጀመረው ውይይት አላበቃም። ሁለተኛው ክፍል በመጪው ሳምንት ይቀጥላል። በዚሁ ወደ ሳምንታዊ የአፍሪካ ነክ ርዕሶች ነው የምናልፈው። በሱዳን ያለውን የእርስ በርስ ጦርነት ለማስቆም የሚደረጉ ዓለም አቀፍ ጥረቶች ቢቀጥሉም እስካሁን ውጤታማ አልሆኑም። ሱዳን የምትገኝበት የአፍሪካ ቀንድ በተራዘሙ ጦርነቶች፣ ትጥቅ ትግልና ሽብርተኝነት እየተፈተነ መሆኑን የሚገልጹት ዶክተር ሳሙኤል ተፈራ በዚህ አስከፊ ጦርነት መቋጫ በቶሎ አለመገኘትም የቀጠናውን ችግር ያባብሳል ይላሉ አስማማው አየነውን ያነጋገራቸው።
16 ወራትን የዘለቀው የሱዳን የርስ በርስ ጦርነት እስካሁን መቋጫ አላገኘም። በጀነራል አብዱል ፈታል ቡራን በሚመራው የሀገሪቱ ወታደራዊ መንግስትና ጀነራል ሐምዳን ደጋሎ ይመሩት የፈጥኖ ድራሽ ኃይሉ መካከል የሚደረጉ ውጊያዎችም አሁንም ቀጥለዋል። በአዲስ አበባ ዩኒቨርሲቲ የአፍሪካና እስያ ጥናትና ምርምር ማዕከል ረዳት ፕሮፌሰር ዶክተር ሳሙኤል ተፈራ በሺዎች የሚቆጠሩ ሱዳናውያንን ለሞትና ሚሊዮኖችን ለስደት የዳረገው ይህ ጦርነት እንዲቆም ሁለቱም ጀነራሎች ላይ ፍላጎቶች አይታዩም ይላሉ።
ሁለቱ ጀነራሎች መካከል የተፈጠረ ግጭት ሀገሪቷ ውስጥ ኢኮኖሚያዊ ቀውስን፣ አለመረጋጋትን፣ ስደትን፣ ረሃብን አስከትሏል። አይኦኤም እንደሚለው ወደ 10.2 ሚሊዮን ሱዳናውያን በሀገር ውስጥ ተፈናቃይ ሆነዋል። ከ2.3 ሚሊዮን በላይ የሚሆኑት በተለያዩ ሀገራት ተሰደዋል። ኢትዮጵያን ጨምሮ ቻድን፣ ግብፅን በመሳሰሉት ሀገራት ውስጥ ተበትነዋል። ከ18 ሚሊዮን በላይ የሚሆን ህዝብ አስቸኳይ ጊዜ እርዳታ ይፈልጋል። ይህንን ማደስ የሚቻልበትም ሁኔታ የለም። የሀገሪቱን የተለያዩ ክፍሎች በሁለቱ ጀነራሎች የሚመሩ ጦሮች ተበታትነው የተቆጣጠሩ ነው። የልማት መሰረቶች ወድመዋል። ሴቶች ይደፈራሉ፣ ህጻናት ታርጌት ይደረጋሉ፣ ይገደላሉ። በምግብ እጥረት ምክንያት ብዙ ችግሮች እያየን ነው።
የተባበሩት መንግስታት ድርጅትና ዓለም አቀፍ የመብት ተሟጋጅ ድርጅቶች በሱዳን በጅምላ አስገድዶ መድፈርና ዘር መሰረት ያደረጉ ግድያዎችን ጨምሮ የጦርና በሰብአዊነት ላይ የሚፈጸሙ ወንጀሎች ስለመፈጸማቸው እየገለጹ ይገኛሉ። ጦርነቱን ለማስቆም አሜሪካና አፍሪካ ህብረትን ጨምሮ ሌሎች አሸማጋይ ሀገሮችና ተቋማት በጋራ ከሳውዲ አረቢያ ጅዳ እስከ ጄኔቭ ድረስ ቢጥሩም እስካሁን ተፋላሚዎቹ ከስምምነት ሊደርሱ አልቻሉም። ዶክተር ሳሙኤል ለድርድሮቹ አለመሳካት ምክንያት ናቸው ያሏቸውን ጉዳዮች ያነሳሉ።
በሱዳን የውስጥ የፖለቲካዊ ቀውስ ውስጥ በቃጣና ውስጥ በአፍሪካ ቀንድ ቀጣና ውስጥ ትልቅ ፍላጎት ብሔራዊ ፍላጎትና ጥቅማቸውን ለማስከበር የሚንቀሳቀሱ ከአካባቢው ወጣ ያሉ በአካባቢም ያሉ ሀገራት ፍላጎት መኖር ይመስለኛል የሰላም ማምጣት የማውረድ ሂደቱን በተሳካ ሁኔታ ለማድረግ እንደ እንቅፋት ሆኖ የሚታዩ ብዙ ማንሳታቀሻዎችን ማንሳት እንችላለን። እንደምታውቀው አደራዳሪዎች ወይም አሸማጋዮች ላይ የሚቀርቡ ክሶች አሉ። ለምሳሌ በቡርሃን በኩል የተባበሩት አረብ ኤምሬቶች ፓርትሊ ኢትዮጵያንም ጨምሮ እጅ አለበት። ሱዳን ራፒድ ፎርሶችን ድጋፍ ትሰጣላችሁ ወይም ከዛ ጋር አብራችሁ ትሰራላችሁ የሚሉ ክሶችን ያቀርባሉ ማንሳት ትችላለን። ስለዚህ በሽምግልና የሚመጡት ኃይሎች ራሳቸው ክሬደብል ወይም ታማኝ ያለመሆን ጉዳይ ይታይባቸዋል። ከዛ ባሻገር ያሉ እንደ ኢጋድ መር የነበሩትን ደግሞ ቀጠናዊ ሰላም የማስፈን ኤፈርቶች ወይም እንቅስቃሴዎች ስናይ ደግሞ እነዚህ መሰል ድርጅቶች ሀገራቱ በውስጥ ፖለቲካ በታመሱ ቁጥር፣ የኢኮኖሚክ መሰረቶች በተናጉ ቁጥር እነዚህን የመሰረቱ የእነዚህ አባል የሆኑ ተቋማት ጠንካራ ሆነው እምነት ኖሮባቸው ፈጣንና አጣዳፊ የሆኑ ውሳኔዎችን በማሳለፍ በአካባቢው ሊፈጠሩ የሚችሉ ቀጣይ ስጋቶችን ለማቆም አለመቻላቸው አንዱ ትልቅ ነው ብዬ አስባለሁ።
የተባበሩት አረብ ኤምሬቶች ፈጥኖ ድራሽ ኃይሉን ትደግፋለች ሲል የሱዳን ወታደራዊ ሊሆን ይችላል። ኤምሬቶች በበኩሏ ውንጀላውን ስታስተባብል የቆየች ቢሆንም የተባበሩት መንግስታት ድርጅት ባለሙያዎች ግን ለዚህ ውንጀላ ትክክለኝነት ሊያረጋግጡ የሚችሉ መረጃዎች ማግኘታቸውን ይገልጻሉ። ሱዳን የምትገኝበት የአፍሪካ ቀንድ በተራዘሙ ጦርነቶች ትጥቅ ትግልና ሽብርተኝነት እየተፈተነ መሆኑን የሚገልጹት ዶክተር ሳሙኤል ተፈራ የዚህ ጦርነት መቋጫ በቶሎ አለመገኘትም የቀጠናውን ችግር ያባብሳል ይላሉ።
ጦርነቱን ከሱዳንም አልፎ በቀጠናውና ከዛም ተሻግሮ እንዲዛመት የሚያደርጉ በቻድና በመካከለኛው ምስራቅ አፍሪካ ውስጥ ያሉ አማጽያን ሽብር ድርጅቶች በምስራቁም በኩል በእኛው ሳይድ እና አልሸባብን የመሳሰሉ አይሲስን የመሳሰሉ ሌሎች ደግሞ ሽብርተኛ ተቋማት እና ድርጅቶች በስፋት መስፋፋት መሰረት እንዲጥሉ የሚያስችል ደግሞ ፈርታይል ግራውንድን ወይም መሰረትን እየፈጠረ ያለ ግጭት ስለሆነ በቀላሉ በሱዳናውያን ብቻ ገድበን የማናየው የፖለቲካል ኢኮኖሚ ቀውስ ያመጣ ግጭት አድርገን ልንወስደው እንችላለን።
የአፍሪካ ቀንድ ሳሁን ያለበት የተጋላጭነት ሁኔታ የተለያዩ አይነት መልክ ያላቸው ሁኔታዎች እየተከሰሱ ስለሆነ መፍትሄዎቹ ምን ሊደረጉ ይገባል?
ድሮ በጋራ ሆነው የአካባቢያቸውን ሰላም ለማስጠበቅ የጋራ ደህንነት ላይ፣ የጋራ ኢኮኖሚ፣ የንግድ ስርዓቶችን ለመፍጠር፣ ለማደራጀት፣ ለማጠንከር ይሰሩ የነበሩ መሪዎች አሁን የኢንተርናሽናል የዓለም አቀፍ ጫናውን እና ጣልቃ ገብነቱንም ጋር ተያይዞ ከዛ ጋር ተዳምሮ መተማመን የሌላቸው ቁጭ ብሎ መነጋገር የማይችሉ በጋራ ከመስራት ይልቅ በተናጠል ከተለያዩ ሀገራት ጋር ጊዜያዊ የሆነ ጥቅም ላይ መሰረት ያደረገ ግንኙነቶችን ቅድሚያ የሚሰጡ የፖለቲካ ስርዓቶችና መሪዎች ወይም እንደዚህ ይህንን የሚያጠናክሩ ይህንን ጽንሰ ሀሳብ የሚገፉ በተግባር የሚተገብሩ የመንግስታት በተፈጠሩ ቁጥር በጋራ ይመስላል።
አድማጮች፣ ከዶክተር ሳሙኤል ተፈራ ጋር የነበረን ቆይታ አላበቃም። በማህበራዊ ገጾቻችን ላይ ታገኙታላችሁ። ለዛሬ የነበሩን ዝግጅቶች በዚሁ እናጠቃልላለን። ነገ ከሌሎች ዝግጅቶች ጋር እንጠብቃችኋለን። ሰላም፣ በደህና እደሩ።